ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ዝግጅታችን በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተውን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የወጣት ክንፍ ድርጅት ኢሃወሊ ትግል ላይ ያተኮረውን መጽሐፍ ትረካ ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
እንዴት ዝም ይባላል? ልሻን ሸብቦ የውርደትን ከሬ ደርቦ ደራርቦ እንዴት ችላ ይሏል? ቀልብንስ ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣቆ አንጅታችን አላላውስ ብሎን እንዴት ዝም ይባላል? ልጆችን ሰብስቦ ቆራርጦ የጣለ የዘመን ተስቦ ጸጋችንን ገፎ ነፃነት አስርቦ መግዛትን በሚሻ የቀጠቀጠ በበደል መዶሻ እንዴት እንኖራለን? ግርማችን ተገፎ በጎጠኛ መንጋ የተለተሉን በበቀል አለንጋ ቆራርጠው ሲጥሉን እንደ ቅርጫ ሽጋ እያየን በገቢር እንዴት ችላ ይሏል ይህን ያገር ነውር? ዘመነ ግርምቢጥ እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ነፃነትን ብሎ ሕይወት በከፈለ አራያ በሆነ ታግሎ ባታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮቻልባ ይሁን ይሰወር አድባሩ ካደገበት ቀየ ከማሌተ ደብሩ ለአገር ቤዛ መሆን ተቆጥሮ ካጢያት እንዴት ይበየናል ተከርችሞ መኖር በእግረ ሙቅ ሰንሰለት ወገንን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥርዓቱ ቁንጮ አማካሪ ሆነው እያየሁኝ ባይኔ ደብዛን የማጥፋት ግፍ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም። የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን። ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አንሳያ የበደሉን ጥልቀት የጭካኔውን አይነት እንዲያው በአጠቃላይ የሆነውን ኩነት ያሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አብርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አስራቱ የጀግና ውለታው ባርባ ጉጉ ወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግስ በጭካኔ ወገንን ያረዱ ያለን በለስጋት በነጻነት እየኖሩ በነጻ እየሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ እያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን? እኔ እንጃ እኔ አላማረኝም ደግህም አላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ። ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ كفل السر أين لم እኛ ቤት አንድ ሳምንት ያህል ቆይታለች። በመሃል ጉርድ ፎቶግራፍ ታምጣ ተብዬ ነበር። አንድ ቀን መሸትሸት ሲል በባምቢስ አድርገን ራኤል ፊልፊት መታጠፊያ ላይ በነበረ አንድ ፎቶግራፍ ቤት ሄደን ተነሳች። ከሁለት ቀን በኋላ ፎቶውን ወደ በላይ አካል አስተላለፍኩ። አንድ ሳምንት አብራይ ስትቀመጥ ባብዛኛው የኛን ጋዜጦችና የማርክሲዝምን መጽሐፍት ስታነብ ነው የከረመችው። ቤት በማጽዳትና ወጥ በመስራትም ቤት ውስጥ ስታግዛቸው ነበር። ተነጋግረን የወሰነው ዘዴ ባይሆንም ወደኛ ቤት የሚመጡ ጎረቤቶችና እንግዶች እንዳይለዩት የቤት ሰራተኛ ለመምሰል ሙከራ ታደርግ ነበር። ቀን ቀን የቤት ልብስ ለብሳ ጸጉሯን ቆሸሽ ባለ ሻሽ ለመሸፈን ሙከራ ስታደርግ ትዝ ይለኛል። በሳምንቱ መጨረሻ ይመስለኛል በድንገት ከሌላ ሰው ጋር እንድትገናኝ ከበላይ ኮድ ተሰጠኝ። ምናልባት ከአዲስ አበባ እንድትወጣ ሊሆን ይችላል። አላውቅም፣ አልጠይቅም፣ የሚነግረኝም የለም። የቀጠረው ኮድ የተዘጋጀው ከምሽቱ 1 ሰዓት ተኩል አካባቢ መርካቶ ሰባተኛ መታጠፊያ ላይ እንድትገናኝ የሚያስችላት ነበር። 11 ሰዓት አካባቢ እቤት ገባውና ዝግጅት እንድታደርግ ነገርኳት። ገላዋን ታጥባ እህል ቢጤ ከማመሰች አባቷ ከክፍለ ሀገር ስለተመለሱ ወደ ቤቷ እንደምወስዳት ነበር ለእናቴ ነገርኳት። በለቅሶ ቀረሽ ስንብት ተቃቅፈው ሲሰነባበቱ ምን ያህል ተዋደው እንደነበር ተረዳው። አደራ ጠይቂን፣ አደራ የኔ ልጅ፣ እመቤቴ ካንቺ ጋር ትሁን። የማሆይና የናቴ ምርቃት ነበር። በእውነት እመጣለሁ፣ እጠይቃችኋለሁ፣ እግዚአብሔር ይስጥልኝ ብላ ተያይዘን ወጣን። ከምሽቱ 1 ሰዓት ሳይሞላ ነበር ታክሲ ይዘን ወደ መናኸሪያ የተጓዝነው። ስንደርስ ለቀጠሯ 3-4 ደቂቃ ብቻ ነበር የቀራት። ከአውቶቡስ ተራው ጫፍ ላይ ወርደን አስፋልቱን ተሻግረን ትንሽ እንደሄድ መለያየት ነበረብን። ምክንያቱም የቀጠሯ ቦታ ስለደረሰች የምታገኘውን ሰው ማየት የለብኝም። መሰነባበትና ያስኩላትን ፌስታል ለመስጠት ቆም እንዳል ከፊት ለፊታችን አንድ ጠም ያለ ቀጭንና በጣም ረጅም ሰው አይት አደረገልና አልፎን ሄደ። በዚያው ቅጽበት የጣቢያው ፖሊስ ነው ያውቀኛል ያውቀኛል ብላ ፍጥነቷን ጨምራ ወደፊት አፈተለቀች። ግራ ገብቶኝ ወደ ኋላ ዞሬ ስመለከት እንዳለችውም ሰውየው ቆሞ ያያታል። ተመልሼ ወደ ሷስ ዞር በፍጥነት ለሄደች ርቃለች። አካባቢው ብዙ ሰው የሚሄድበት ስለነበር ካይኔ ከመጥፋቷ በፊት ተከተልኳት። ወደ ሰባተኛ ከሚወስደው አስፋልት በፊት በስተግራ በነበረ ቀጭን መንገድ በሩጫ ነጎደች። እኔም ተከትያት ከነፍኩ። ብዙም ሳንርቅ ሰውየው ይከተለን እንደሆን ለማወቅ ዞር ስል እየሮጠ ሲመጣ አየሁት። በጣም ረጅም ስለነበር ለመለየት አልተቸገርኩም። አይናለም የማምለጫ ጊዜ እንድታገኝ የሆነ እንቅፋት ለመፍጠር ቆም አልኩ። መቆሜን ሲያይ ወደኔ አቅጣጫ በማለም ሽጉጥ ሲያነጣጥር አየሁት። ያስኩትን ፌስታል እንደወንጭፍ አሽከርክሬ ወደ እሱ አቅጣጫ ወረወርኩ። እሱ ግን ምንም አልመሰለው። ተኩሶ ለመምታት አልተመቸውም እንጂ ያደርገው ነበር። ይህን ጊዜ ፊቴን አዙሬ ሩጫዬን ቀጠልኩ። በርካታ እግረኞች ቢኖሩም የምሮጠው አይናለም በሮጠችበት አቅጣጫ ነበር። ግን ካይኔ ተሰውራለች። ብዙም ሳልሄድ ሌላ መስቀለኛ መንገድ አገኘው። ወዴት እንደሄደች መለየት አልቻልኩም። እግሬ በወሰደኝ ባንደኛው አቅጣጫ ታጠፍኩ። የለችም። ጥቂት ከሮጥኩ በኋላ ሌላ ኩርባ አግኝቼ ባይኔ እየፈለግኳት በዚያው አቅጣጫ ነጎድኩ። መንገደኞች ሌባ ሳልመስላቸው አልቀረም። ሁሉም ሰው መንገድ ስለሚለቅልኝ ሩጫዬ አልተገታም። የተወሰነ ደቂቃ ያህል ከሮጥኩ በኋላ በተለያየ መንገድ እንደሄድን ሲገባኝ ረጋ ብዬ አካባቢዬን ቃኘው። አንድ የሴተኛ ዳሪ ቤት ሳይ ዘው ብዬ ገባው። ለስላሳ ስጠይቃት የለም አለችኝ። ካቲካላ ብቻ ነው ያለው ስላለችኝ እሱን ሰጣኝ። ተመልሳ ቁጭ እንኳ ሳትል ሳልጠጣላት ከፍዬ ወጣው። ምን እያደረግኩ እንደሆነ አልገባኝም። ድንጋጤ፣ ንዴት፣ ሽንፈትና እልህ ጉሮሮዬን አንቆታል። ወደ መጣሁበት አቅጣጫ በፍጥነት ተመለስኩ። መንገዱ ብሄድ ብሄድ አላልቅ ስላለኝ ብዙ መሮጤን አወቅኩ። በመጨረሻ ኢላማውን የሳተውን ፌስታል የወረወርኩበት ቦታ ደረስኩ። ካልተሳሳትኩ ፌስታል ውስጥ ሱሪ፣ ሹራብ፣ ፋዝሊንና ማበጠሪያ ነበረበት። አካባቢውን ስቃኝ ላስቲኩም ሆነ አንድም ዕቃ አልነበረም። እንደገና አይናለም ሄዳበታለች ብዬ የገመትኩትን የቀኝ መታጠፊያ አቅጣጫ ተከትዬ ሄድኩ። እግሬ የመራኝን ኩርባ እያያዝኩ ፍለጋዬን ቀጠልኩ። የአይናለምንም ሆነ የፖሊሱን ዱካ ማግኘት አልቻልኩም። በስማ መጨረሻ እንዴት ሆነ? አእምሮዬ ማሰብ ያቆመ መሰለኝ። ሰውነቴ ይንቀጠቀጣል። ምላሴን እስኪያመኝ ድረስ አፌ ተጣብቋል። በመጨረሻ ፖሊሱ ያገኘን ቦታ ደረስኩ። ለምን እንደሆነ አላውቅም ወደ መጣሁበት የተመለስኩት። እንደገና ተመልሼ ወደ ሰባተኛ የሚወስደውን መንገድ ተከትዬ ወደ ታች ወረድኩ። ከምሽቱ 2 ሰዓት በኋላ ሁሉ እዚያው አካባቢ ወዲያ ወዲህ ስል ቆየው። ዞሮብኛል መሰል። በመጨረሻ ተስፋ ቆረጥኩ። በጣም ቀስ እያልኩ መርካቶን ለቅቄ ወደ ተክለ ሃይማኖት አቅጣጫ ተጓዝኩ። በጥቁር አንበሳ ሆስፒታል ቁልቁል ወርጄ ወደ መስቀል አደባባይ አቀናው። ፍጹም ደንዝዣለሁ። አእምሮዬ ምንም ነገር አያስብም። እግሮቼ የሚራመዱት እኔ እንደፈለግኩት ሳይሆን እነሱ እንደተመቻቸው ነበር። አስፋልት ሳቋርጥ መኪና መኖር አለመኖሩን ለማረጋገጥ ግራቀኝ ማየቴ ትዝ አይለኝም። ቤት ስደርስ ሁሉም ተኝተዋል። የተቀመጠልኝን ራቴን ሳልበላ በመከራ ጫማዬን ብቻ አውልቄ ከነ ልብሴ በደረቴ ተኛው። እኩለ ሌሊት ካለፈ በኋላ ቀስ በቀስ አእምሮዬ መስራት ጀመረ። ነገን አፈቀችኝ። ቀጥሎም ነገን ጠላሁት። አይናለም አምልጣ ይሆን? ይዟት ይሆን? በዚ ሰዓት የትሆን ከተያዘች ምንድን ነው? ጭንቅላቴ በራሴ ጥያቄ ሊፈነዳ ደረሰ። አካሌ ደክሟል። ያን ቀን ሙሉ ቀን በእግሬ ብዙ ቦታ ይጃለሁ። ከአይናለም ጋር ከተለያየን በኋላ ከአውቶቡስ ተራ እስከ ሰፈሬ ድረስ በእግሬ ነው የመጣሁት። በዚህ ሁሉ ድካም እንቅልፍ ሊወስደኝ አልቻለም። ንጋት ላይ ተነስቼ በቧንቧ ስር ጸጉሬን ታጠብኩ። እስከ 12 ሰዓት ተኩል ድረስ ውጪ ቁጭ ብዬ ሲጋራዬን ሳጨስ ቆየው። በጠዋት ጫማዬን አድርጌ እስጢፋኖስ ቤተክርስቲያን ሄድኩ። ጀርባዬን ለቤተክርስቲያኑ በመስጠት አብዮት አደባባይን እየተመለከትኩ እስከ 2 ሰዓት ድረስ ቆየው። ረሃብ ስለተሰማኝ ሻይ ቤት ሄጄ አንድ ፓስቴና ሻይ ቀምሼ ወደ ቀጠሮዬ ሄድኩ። የነበሩኝን 2 ቀጠሮዎች እንደነገሩ ጨርሻለሁ። ጸሐፊን ሳገኘው የሁኔታዬ መለዋወጥ አስደንግጦት ምን እንደሆንኩ ጠየቀኝ። የሆነውን ሁሉ በዝርዝር ነገርኩት። ለሷ ጉዳይ ኮድ የተቀባበልነውን ልጅ የማገኘው ከአንድ ቀን በኋላ ስለሆነ መያዝ አለመያዟን እንዴት ማረጋገጥ እንደሚቻል ጠየቅኩት። ሁለተኛ ፖሊስ ጣቢያ አካባቢ ማጣራት በቀላሉ እንደሚቻል ነግሮኝ ከሰዓት በኋላ ቀጠሮ ይዘን ተለያየን። ረሃብና ድካም ቢሰማኝም ወደ ቤቴ አልሄድኩም። ምሳዬን ሳልበላ ከቡና ቤት እየዞርኩ ቡና ስጠጣ ዋልኩ። ከሰዓት ረፋዱ ላይ ቁርጤን አወቅኩት። አይናለም ተይዛለች። ሁለተኛ ፖሊስ ጣቢያ ፖሊሶች ፌሽታ ላይ እንደነበሩ ገና ከጠዋቱ ጸሐፊ ከማጣራቱ በፊት በአካባቢው ነዋሪ የነበሩ የኛ አባላት አውቀው ነበር። ጉዴን ሲነግረኝ በሁለት እጄ ራሴን ይዤ ደርቄ ቀረው። ከየት እንደመጣ የማላውቀው የጥፋተኝነት ስሜት ውስጤን አነደደው። ሽጉጥ ሳይ በመሮጤ እንዳጋለጥኳት ገመትኩ። በርግጥም እውነት ነበር። ፖሊሱን ለመጋፈጥ በሞክር ኖሮ በቂ ጊዜ አግኝታ ከአካባቢው መራቅ ትችል ነበር። ወደ ፖሊሱ አቅጣጫ የወረወርኩት ፌስታልም የፍርሃት ነበር። እናም ኢላማውን አልመታም። ፖሊሱ ሩጫውን ሳይገታ የኔንም የፍርሃት ጥቃት ከምንም ሳይቆጥር ከዓይኑ እይታ ሳትርቅ አሳዶ ነው የያዛት። አይናለም ያደረገችው ነጠላ ጫማ ስለሆነ እንደፈለገች ሊያስሮጣት አልቻለም እንጂ አይደርስባትም ነበር። ያማለያ ያችን ከእስር ቤት ያመለጠች ጀግና ትርጉም ያለው እርዳታ ሳላደርግላት ተመልሳ እንድትታሰር አደረግኳት። እስከዛሬም ጸጸቱ አልለቀቀኝም። ፖሊሱ እዚያ አካባቢ ምን ይሰራ ነበር? ስለ ኮዱ ደህንነቶች ቀድመው አውቀው ነበር ማለት ነው? በኋላ እንደተጣራው ያ ፖሊስ መርካቶ አውቶቡስ ተራ አካባቢ የነበረው በአጋጣሚ ነው። ሁለተኛ ፖሊስ ጣቢያ የሚሰራ ተራ ፖሊስ ነበር። የአይናለም መርማሪም አልነበረም። የሴት እስረኞች ቁጥር ትንሽ ስለነበረ ጣቢያው ውስጥ የነበሩ ፖሊሶች ሁሉንም ሴት እስረኞች በመልክ ያውቋቸዋል። በተለይ እሷንና ጥቂት የፖለቲካ እስረኞች ለመለየት ቀላል ነበር። ያለመታደል ሆኖ ሰኔና ሰኞ እንዲሉ እነዚያ ክፉዎች እድለኞች ሆነው ብዙ ሳይደክሙ ያችን የመሰለች ልጅ መልሰው እጃቸው አስገቧት። ጸሐፊዬ እቤት እንዳላድር የድርጅቱን ዕቃዎች ከቤቴ እንዳወጣ ከአካባቢውም ዞር እንድል ትዕዛዝ መሰል ማሳሰቢያ ሰጠኝ። የት እንደከረመች ሊጠይቋት ስለሚችሉ በስቃይ ብዛት ልትናገር ትችላለች። አሁኑኑ ቤትህን አጽዳ፣ ዛሬውኑ ሌላ ቦታ ሂድ አለኝ። ራሴን በማነቃነቅ እሺ ብየው ተለያየን። ማስጠንቀቂያው ትክክል ነው። አእምሮዬ ማሰብ ስላቆመ እንጂ እኔም ጥንቃቄው አይጠፋኝም። ተመሳሳይ ማስጠንቀቂያም እኔ ራሴ ለሌሎች አባላት በተደጋጋሚ ሰጥቻለሁ። የማድርበት ቤት አላጣም። የአባቴ ቤት አለ፣ ስታዲየም ጓደኛዬ መሐመድ አለ፣ ካዛንችስ የአክስቴ ልጅ ጋሽ ብርሃኑ አለ፣ ሶስቱም ጋ አልፋልፎ ስለማደር መሄድ እችል ነበር ግን የትም አልሄድኩም ያይና ለምን መርዶ ከሰማው በኋላ የሄድኩት እዛው የማልጸልይበት እስጢፋኖስ ቤተክርስቲያን ነበር ብቻዬን ማሰብ ስፈልግ ራኤልና እስጢፋኖስ ይመቹኛል እስጢፋኖስ ቅጥር ግቢ ገብቼ ጥግ ላይ ቁጭ አልኩና እስኪ በቃኝ አለቀስኩ ማንኛውም አማኝ እንደሚያደርገው ስገባ የቤተክርስቲያኑን በር ተሳልሜ ያለው ሆኖም አንድ ቃል እንኳ ጸሎት አላደረኩም አይና ለምን ባለማዳኑም እግዚአብሔርን አልወቀስኩም በዚያ ዘመን እንደ ማንኛውም ሰው በተለምዶ እግዚአብሔር ያውቃል ካፊያ አይጠፋም ሆኖም ችግሬን እንዲፈታልኝ ለአምላክ ጸልዬ አላውቅም ደስ የሚል ነገር ሲያጋጥመኝም አመስግኘው አላውቅም ቤተክርስቲያኑ ጭር ብሎ ስለነበር ከሩቅ ያዩኝ አንድ ቄስ መጥተው አጠገቤ ቁጭ አሉና አጽናንተው ነቅሶዬን አስቆሙኝ ወንድ ልጅ አያለቅስም ካለቀሰም በሆዱ ነው ብለው ተቆጡኝ ቤተክርስቲያን መጥቼ ማልቀሴና እግዚአብሔርን መለመኔን በጣም አድንቀው የችግሬን ምክንያት ጠየቁኝ ታናሽ እህቴ ሞታ ነው አልኳቸው በስመ አብ ወልድ ምን ሆና አሉኝ በእውነትም በጣም ደንግጠው ነበር ደርግ ገደላት ብዬ ሌላ ቃል ሳልጨምር ደርቀው እንደ ቀሩ ትቻቸው ቤተ ክርስቲያኑን ለቅቄ ወጣው ቄሱ አረጋግተውኛል ለቅሶዬንም አስቁመውኛል ከቤተ ክርስቲያን ከወጣው በኋላ በቀጥታ ወደ ቤቴ ነው የሄድኩት ለምን እንደሆነ ሳላውቀው ሰውነቴን ቀለለኝ በአግባቡ ማሰብ ጀመርኩ ረሃብ ድካምና እንቅልፍ ግን እየተፈታተኑኝ ነበር በጊዜ ቤት ስገባ እናቴ ሁል ጊዜ እንደምትቀልደው ጓደኞችህ አባረሩህ እንዴ አለችኝ የጨነገፈ ፈገግታ ሳይቻት ገላይን ታጥቤ ራቴን በደንብ በላሁና ወደ መኝታ ሄድኩ በጊዜም ተኛው አንዴም ሳልነቃ ጠዋት ረፋዱ ላይ ነቃው ለ11 ወይም ለ12 ሰዓት ያህል ሳልተኛ አልቀረውም ከበላይ የተመከርኩትን ሥራ ላይ አላዋልኩትም የተመከርኩትን ላለመፈጸም እልህ የገባው ይመስል ከዚያ ቀን በኋላ አንድም ቀን ውጪ አላደርኩም ዕቃም አላሸሸው ምን እንደምናገር ምን እንደምጠይቀው ጠፍቶኝ ዝም ብዬ አዳምጠዋለሁ የትንሣኤን ገለጻ ተከትዬ አይና ለምን ሳልኳት የመርካቶው መናኸሪያ ወለል ብሎ ታየኝ የትንሣኤ እንባ በግራና በቀኝ ኮለል ብለው ሲወርዱ አየሁ ምንም አላልኩትም ታሪኩንም እንዲቀጥልልኝ አልጠየቅኩትም ትንሽ ቆይቶ በራሱ ሰዓት የአይና ለምን ፍጻሜ ነገረኝ ከብዙ ጊዜ በኋላ አይናለም ወደ ወህኒ ቤት መወሰዷን ስሰማ ልጠይቃት ሄድኩ የሴቶች መጠየቂያ ስፍራ ስደርስ በርካታ ሰው አጥሩን ተደግፎ እስረኞቹን ያጫውታል ራቅ ብዬ አይኔን ሳማትር አንዲት ሴት እስረኛ ወደ እኔ አቅጣጫ እጇን ስታወዛውዛየሁ ትኩር ብዬ ሳያት አይናለም ነች ቤተሰቦቿን እያነጋገረች ቢሆንም እኔ ሳላያት አጥሩን ከመጠጋቴ በፊት አይታኛለች ፈገግታዋ ልዩ ነበር እኛ ቤት በነበረችበት ጊዜ በፍጹም ያላየሁት አይነት ፈገግታ እኔን በማየቷ የተሰማትን ደስታ ከፊቷ ለማንበብ የስነ ልቦና ተመራማሪ መሆን አላስፈለገኝም መናገር እያቃታት ወደ አጥሩ እንድጠጋ እየደጋገመች ታመለክተኛለች ሁለት ሴቶችና አንድ ወንድ አጥሩን ተደግፈው ያጫውቷት ስለነበር ቦታ ለቀው ወደፊት አስጠጉኝ መጨባበጥ አይቻል መተቃቀፍ አይቻል በአጥር ተለያይተን የሌሎችን ትኩረት እስክንስብ ድረስ እንዴነሽ እንዴነ በመባባል ተጫጫዋል የቤተሰቦችን ደህንነት እስኪሰርቼኝ ደጋግማ ጠየቀችኝ። እንባ በግራና በቀኝ መውረድ ሲጀምር አጠገቤ የነበረችው የሷ ጠያቂ ተቆጣቻት። አጥሩ መሃል የቆመችው ሴት ፖሊስ ደግሞ አፍጣ ታየኛለች። ፍቅረኛ ነች ብላ ልትጠይቀኝ የፈለገች ይመስላል። የፈለግነውን ርዕስ አንስተን ለመጫወት ቀዳዳና ፋታ አልሰጠችንም። የሚበቃንን ያህል ስለ ደህንነታችን ካወራን በኋላ አይናለም ጠና ላለችው ሴት ያ የነገርኩሽ ልጅ ነው አለቻት። ከሴትየዋ ጋር ሰላምታ ስንለዋወጥ እንባዋ ስለመጣ ውስጤ መረበሽ ጀመረ። ከዚያ በኋላ መቆየት አልቻልኩም። በቅርቡ መጥቼ እንደምጠይቃት ቃል ገብቼ ተሰናበትኳት። ቃሌን ጠብቄ ደግሜ ሳልጠይቃት እኔም ተያዝኩ። ከዚያም በጣም ቆይቶ ከርቸሌ ታስሬ ስገባ አይናለም መገደሏን ሰማሁ። ነፍስሽን በገነት ያርግልን እህቴ፣ መቼም መቼም ቢሆን አረሳሽ። የዚህን ያልታደለ ትውልድ ታሪክ መስማት ያጓጓል፣ ሆኖም ብርታት ይጠይቃል። ይህ አባ ልጆች ታሪክ ተነግሮ እንደማያልቅ መገመት አያስቸግርም። በእቅዴ መሰረት ልጠይቀው የነበረው ሌላ ርዕስ ነበር። ሆኖም የአይናለም ታሪክ ርዝማኔና የታሪኩ ቅስም ሰባሪነት ከዚያ በላይ ሊያስኬደኝ አልቻለም። እዚያ ላይ ማቆም እንዳለብኝ ስለገባኝ ትንሣኤን በዛው ለመሸኘት ይዤው ወጣሁ። በመግስቱ ተገናኘን። ከዚያው ጋር በተያያዘ የአባ ሳይሆኑ የአባ ተብለው ስለተገደሉ ልጆች የሚያውቀው ካለ እንዲነግረኝ ጠየቅኩት። ትንሽ አስቦ ብዙ አሉ፣ ግን እጅግ በጣም ስለሚያሳዝኑኝ ስለበቀለና ስለሺ ልንገርህ አለኝ። በቀለ ከበቀለ ጋር ያንድ ከፍተኛ ልጆች ነን። ከሌላ ቀበሌ እየመጣ እኛ ሰፈር ይውል ስለነበር አውቀዋለሁ። ጥሩ ሰላምታኛዬ ቢሆንም ጓደኞች ግን አልነበርንም። በ1969 ዓመተ ምህረት አጋማሽ በኋላ በአንድ ክፉ ቀን የቤተሰቦቹ ቤት በወታደሮች ይወረራል። በአጋጣሚ እቤት አልነበረም አሉ። እቤት ውስጥ የተገኘው ሰው ሁሉ በቀለን ውለዱ ይባላል። አላየነውም፣ የት እንደሄደ አናውቅም አሉ። በደርግ ሕግ የልጁን ዕዳ ቤተሰብ እንዲከፍል ግድ ስለሆነ በእሱ ምትክ አባቱን አስረው ይሄዳሉ። ያን ቀን በቀለ ቤቱ ገብቶ እንደነበር የአባቱንም መታሰር መስማቱንና እሳቸውን ፍለጋ ከቤት መውጣቱን ሰማው። በእኛ ሪጅን ክልል ብዙ ጊዜ ስለማገኘው የኛ ባል ነው የሚል ጥርጣሬ ነበረኝ። የተወሰኑ ልጆችን ስጠይቅ በአባልነት እናውቀዋለን የሚል ሰው አላገኘውም። የማውቀው ሰው ስለነበር የዓለም አጋነን በየቀኑ ትዝ ይለኝ ነበር። በመጨረሻ በቀለ እጁን ሰጠ ሲባል ሰማው። በዚያም የኛ ባል አለመሆኑ ሙሉ በሙሉ ተረጋገጠ። የኛ ባል ቢሆን እጅ አይሰጥም። በቄ የሚያሳዝን ልጅ ነው። የታሰረው ኢህአፓ ሳይሆን ነህ ተብሎ ነው። እጁንም የሰጠው ለዚህ ነበር። እኔ ኢህአፓ አይደለሁም፣ አባቴን ልቀቁ፣ እኔ መጥቼላችኋለሁ ብሎ ለማዕከላዊ ምርመራ በገዛ ፈቃዱ ሄዶ እጁን ሰጠ። የበቀለን ጉዳይ ያነሳውልህ የብዙ ንጹሃን ዜጎችን ሁኔታ ይወክላል በሚል ብቻ ነው። በርካቶች በዚህ ሁኔታ አሳራቸውን አይተዋል፣ ለሞትም ተዳርገዋል። እሺ መጨረሻው እንዴት ሆነ? የዋሁና ንጹሕ በቀለ ያየው አሳር ተነግሮ አያልቅም። በማዕከላዊ እስር ቤት ተቀጠቀጠ። የማውቀው ነገር የለም ቢልም የኢህአፓ ዲሲፕሊን ነው በማለት ሊራሩለትም ሆነ ሊምሩት አልፈለጉም። እንዲያውም አባቱ ሊመሰክሩበት ይችላሉ በማለት እሳቸውንም ስለ ልጆ የሚያውቁትን ይንገሩን በማለት በድብደባ የምድር ፍዳቸውን አሳዩአቸው። ሁለቱንም አንድ ላይ አርገው በአሰቃቂ ሁኔታ ገረፏቸው። كورت بوالا عباتي يو لبشتا تدارقو تفتو بات إسام من تستموتو بديسيبليم يفردتما يهبا كومان دونو بلو يما كلاوي مرماري همسالك عتشوما موت أسفر دوبت كليلو جينيا بالاتقار اندير رشن أسو السدو بيتسابو تشو بايو كنيم تبيتا تشو هجي لقصو در رسكو كبزو عمد بوالا درك كمودكو بفيتنا انيم كاسر بيت تفتشي عند لمامل يمياس جگر تعمر تكستا بكالا ودبيتو متا لكاس كليلوش عربا كبابي وطافشكار لرشانو سيوسلو كتكيت لجوشكار كمكيناولاي زلو عملتوال بيتسابوشو لكسويتا كمتوت منغست موتال بلو انديامن نبر قدايوشو بمكينالاي يامل لطولجوش اندالو بياوكم انمان اندهونو عاوكم تجوشو ناسم اللتو منالبات يادفتا ييهابا تورنو بمالت بعدن قاتي كاريوشون بفتنت كرشنو بهالا بغريدر افرال بساواتشو كاكبابيو راكبلو كويو كبزوامت بهالا يوم درقي يال انتي تملسو متا بكدا كتدبك باتي تملسو لترشنون يفلقات شوت بسيتات نبر يهابام النبر كمبلو لدرك الجل لمستاتنو تقلد الله لمونو يتنبر يكرمو يمن قلد ونتينو قطر نبر ينورو ناقبتو لشول ولدو نبر الجنس تبلو ياسامنو عند زمدونو عالو بزوج درقن عاوكتم لزينو اندي عينت اج مستسيتات يميساروت نمان نيوم بكالن اج لسات كمت عبوالا راسو فلقوين باكال اغني تشوالو عبران مسابلتن بنات اتتن بزو تجاوتنال بجواتاتشن مال انين مانيات يفلقبت هلت مكنياتوش اندهونو قباين يمي جمراو كالسوغار سلام اللتوت لجوت يموكو نقر كال اندي نقرو فلقو نبار سماچون ايتكسه يتنو يالوت ياله دغاغمو طيقي منم مندم مالاوك نغركوت عالم منينيم سلا درجيتاچن اسرار سلمايوك مالفرركوبتم بسو بيت اديس ابابا وست ياله يحبا كله بسم چمر يتواوقال كمال يغدنياين ياباينن سم تكسلني اباينه يميبال يولو سفر ليج انت تتاوقو علي الناس سلو كالسوغار عبرو اندنبرنا انده تقدلنا قري ابباينا انده متاو قالو لعورا اللين يفلقو سلا ابباينا يسكعي امامواتناو يعني ندقمو مسمات الفلقم سلا زياس كونكوت يقزاقوا الدنياين يسكوكا اماموات يمس امابت اقب يلنيم ابباينا كبكالا قرطاسرون دنبر آلاو كم نبر بكالا بزيان كان سلترشانو تلجوج ماننا تسالتايكو نو ينقرين عبرو سلام اللتوتنا سلام مالاو كاتشو لجوج بسم ايتك سنقرين ينان تلجوج قبزوش نبرو يحبا يتشن فالي يالو نو يموتوت يالا اورين ياهو اللوتا سرشان اندا ينقرين زيام لتو يان كلو عمد يت اندن برسال تايي كواد شاوتاي بسو سياوران عينين كاينو لاي سال نقل نبر يمايو زمتاي لسوم سايكر مواي كارم منالبات مكابر فنقلو يوت تاسو ليلو چن ديدا يمادرق اقم ينورو يهون علاو كم سليهبا نتي كدمو سمتو سلنبر مسترين يان كلو اجاوتاي كليلو جيابوش انين لمن اندمر طينقن علاوكم ليلو انين ماغنيات يفلقبت مقنيات يهبا عالمونون ماس مسكر يميجلو انديت اندهونا اندمكرو نبر بسومنات اندقنا اجون بيساتم منقست عالمانوم يهبا نهبلو يتارت روال سلزي يهن يمنقست ترتاري انديت ارقو ماتفات اندميجل ينين مكر فلقوال አንድ ይሃፓ የሌላውን ይሃፓ መሆን መመስከር ይችላል ያውም አብሮት ከሰራ ብቻ። እዚያው ጭገን አንድን ሰው ይሃፓ አይደለም ብሎ ማረጋጋት እንደማይቻል አስተራራችንን በመግለጽ ዳስረዳው ሞከርኩ። መርማሪዎች የሚቀበሉት ከሆነ በሚኖርበት ቀበሌ ታስረው የተፈቱ ልጆችን ፋይል እንዲያዩና ስሙ እዚያ ውስጥ አለ መኖሩን እንዲያረጋግጡለት እንዲጠይቃቸው ተቋምኩት። በቀለ ይኖርባቸው የነበሩ ሁለት ቀበሌዎች ውስጥ ስሙ እንደሌለ ተጠይቆ መረጋጋቱን ነገረኝ። ታዲያ ምን እንደሚፈልጉስ ጠይቀው ምንም እንዳልገባው ከአካባቢው እንዳይርቅ መታዘዙንና ባይነ ቁራኛ እንደሚጠብቁት ነገረኝ። በቀለ ያልገባው ነገር አለ። አስገዳዮቹ እናም ሳለቃ ስተታቸውን ማመን አልፈለጉም። ስለዚህ ወሬው ከመዛመቱ በፊት በቀለን ምክንያት ፈልገው እንደገና ሊገሉት ፈልገዋል። እሱ ግን ይሃባ ለመሆኑን ማስመስከርና እነሱን ማሳመን ነበር የሚፈልገው። በእውነት ከሆነ እሱን ለመርዳት ማንኛውንም ነገር አደርግ ነበር። ሆኖም ምን እንደማደርግለት ግራ ገባኝ። እንደ መፍትሄም የኛ ባል አለመሆኑን የሚኖርበት ቀበሌ የነበሩ የይሃባ ልጆች ሊመሰክሩልኝ ይችላሉ አልኩት። አንድ ሁለቱን በስም ጠቁሜ ደጋግሜ ነገርኩት። እንቢ ካሉት እኔም ላነጋግራቸው ፈቃደኛ እንደሆንኩ ነገርኩት። በደስታ ፈነደቀ። ደስታውን እንዳልበረዘበት እንጂ ፍንደቃው አላስደሰተኝም። በኔ ግምት የማዕከላዊ መርማሪዎች በቀለ ይሃባ እንዳልሆነና ሊሆንም እንደማይችል ቀድመው አውቀዋል። በቀለ ግን ምን እንደፈለጉ አልገባውም። እኔም ያልተረጋገጠውን ግምቴን ነግሬ ልረብሸው አልፈለኩም። በመጨረሻ አንድ ጥያቄ ጠየቅኩት። ለምን እንደገና እጁን እንደሰጠ። አሁን ሁሉም ነገር አልፏል። ይሃባም ጠፍቷል። ታስረው የተፈቱ ይሃባዎች እነሱ አባል አለመሆኔን ይመሰክሩልኛል። ተደብቄ እየተሳቀቅኩ መኖር አልፈለኩም። ነጻ ሰው ሆኜ መኖር እፈልጋለሁ ብዬ ነው አለኝ። አተኩሪ ከማየት ውጭ መልስ አልሰጠሁትም። ይሃባ የአባላቱን የስም ዝርዝር በትልቅ ፋይል ጽፎ ያስቀመጠ መስሎታል። የዋህነቱ አሳዘነኝ። የደርግን ጭካኔና ክፋት ለሱ መንገር ልጅ ለእናቷ ምጥ አስተማረች ስለሚሆንብኝ አልሞከርኩትም። ምን አይነት መካሪ እንደሳሳተው ማወቅ ፈልጌያለሁ። ማን ነው ሊለው ደጋግሜ ያስቤ ተውኩት። የማውቀው ሰው ከሆነ እንዳልጠራው ፈርቼ ነው። ለማንኛውም የነገርኩትን ዘዴ ሥራ ላይ ማዋሉን ተመልሶ መጥቶ ይነግረኛል ብዬ ስጠብቅ ለካ ማዕከላዊ ወስደው አስረውታል። ያ ንጹሕ፣ ያ ምስኪን፣ ያ የዋህ ንጹሕነቱ እየታወቀ ደርግ ሲወድቅ ነው የተፈታው። ምንድን ነው የምትነግረኝ? ምን አይነት ግፍ ነው? በቄ ማዕከላዊ እስር ቤት የነበረውን የሰቆቃ ምስጢር ያውቃል። ይሃባ ስላልነበረም በገለልተኝነት ሊመሰክር ይችላል። ከርሸናው በፊት ከመኪና ዘሎ ቢያመልጥም የጅምላውን ግድያ ከተደበቀበት ቦታ ሆኖ አይቷል። ይህ ምስጢር ደርግ በስልጣን ላይ ኖረም አልኖረ መውጣት የለበትም። በቀለ ይህን ጉድ ይዞ ህብረተሰቡ መሃል መኖር የለበትም። እናም እንደገና መታሰር ያለበለዚያም መገደል ነበረበት። ደግነቱ እነዚያ ክፎች ብዙ ሳይቆዩ ወደቁ፣ እሱም ተፈታ። ያልገደሉትም ቀን ሲጠብቁ መሰለኝ። ለማንኛውም እንዲደበቅ የፈለጉትን ታሪክ በቄ ለህዝብ አሰማው። በጣም የሚያሳዝን ልጅ ነው። ያ ድጋሚ እስርና መከራ አልበቃ ብሎ ብዙም ሳይቆይ በድንገት ታሞ ባጭር ተቀጨ። የሆኑ ሰዎች መርዝ ሰጥተውት ነው ይባላል። ነፍስ በሰላም ትረፍ በቄ። ስንነጋገር ደቂቃዎች አለፉ። ሁለታችንም በሐሳብ ተውጠን ነበር። ያንዳንድ ሰው ዕጣ ፈንታ ይገርማል። አምላክ ሰዎችን ለስቃይ ብቻ ለምን ወደዚህ ምድር እንደሚያመጣቸው የሚያውቅ ይኖር ይሆን አልኩ ለራሴ። ስለሺ በል ስለ አንድ የሰፈር ልጅ ላውራህና ለዛሬው ይብቃ እኔ ተስረይ ብዙ ሳይቆይ ንጻር ምጃ በሚባለው የደንመ ነፍስ ግድያ የሰፈር ልጅ የጓደኛዬ ታላቅ ወንድም ስለሺ ሸቴን የቀበሌ 18 አብዮት ጠባቂዎች ገደሉት ሞቹ ስለሺ ይሄፋ ባላል ነበርም ምናልባት የኛን ጋዜጣ አንብቦል ይሆን ይችላል ያንንም እርግጠኛ አይደለሁም ከዚህ ውጪ ግን የኛ ባል እንዳልነበረ እስር ቤትም ሆነ ከተፈታም በኋላ ሁሉም የኛ ልጆች ነግረውኛል አንድም ሰው የኛ ባል ነው ያለ የለም ስለሺ ብሩጭንቅላት የነበረው ያየር መንገድ ሰራተኛ ነበር ጭምትና ተወዳጅ ልጅ ነበር ማማ አይኔነሽ የናቴ ቅርቦዳጅ ልጃቸው ከሞተበት ቦታ ላይ አፈር እየዘገኑ ወደ ሰማይ እየበተኑ ፈጣሪ ፍረደኝ ይያሉ ሲጠይቁ የሰፈር ሰው ሁሉ ያውቃል ሞቱ ያከባቢውን ህዝብ ቅስም ሰብሯል ስለሽን መግደል ለምን እንዳስፈልጋቸው ማንንም አያውቅም የተማረ ስለነበር በመቅናት ገንዘብ አለው ብለው በመጓጓት የገደሉበትን ምክንያት እነሱና ፈጣሪ ብቻ ናቸው የሚያውቁት የክፋታቸው ክፋት ከዋናው የቦሌ መንገድ ጀምረው ሲከተሉት ቆይተው እናቱ ቤት በራፍ አካባቢ ነበር የገደሉት ነፍስን በገነት ያኖርልን ስለሺ የትኛው ርዕስ ልብ እንደማይሰብር መለየት አቃተኝ የጠየቅኩት ሁሉ ዞሮ ዞሮ ህሊና ወደሚረብሽ ድምዳሜ ነው የሚመራው አንዴ ጀመርኩት ጉዳይ ሆኖብኝ ነው እንጂ ላቆመው ሁሉ ዳርቶይ ነበር አንድ ወር ያህል አመንትቼ ነው እንደገና ጨዋታችንን የቀጠልኩት ምዕራፍ 10 የኛ ነገር በተቀጠርንበት ዕለት ስንገናኝ የቆምንበትን የትረካ ርዕስ ባስታውሰውም ስለሌሎች ተመሳሳይ ልጆች እንዲያወራኝ አልፈለኩም። በእቅዴ መሰረት ወደሚቀጥለው ርዕስ ገባው። ስለሚሳደዱ ልጆች መጠለያ ቤት፣ ህዝብ በተሰበሰበበት ቦታ፣ ለምሳሌ በቲያትር ቤት፣ በእድርና በለቅሶ ቤት እየተገኙ ስለሚያደርጉት ቅስቀሳ ባንዳ ለሚሏቸው ሰዎች ስለሚሰጡት የማስጠንቀቂያ ደብዳቤ በተመለከተ ጠየቅኩት። እስቲ መጀመሪያ ስለመጠለያ ቤቶች ጉዳይ አጫውተኝ አልኩት። በድርግ የሚታደኑ ልጆች አልፎ አልፎ በራሳቸው ጥረትና ምርጫ ራሳቸው መጠለያ ፈልገው ይደበቃሉ። ፎቶግራፋቸው የተበተነና ቆልፍ የበላይ ሰዎች ከሆኑ ደግሞ ወደኛ አይመጡም። በዋናው ፓርቲ አማካይነት ይመስለኛል የሚጠለሉት። በግላቸው የሚደበቁ ልጆች አካባቢያቸውን ቢቀይሩም ከከተማ ሳይወጡ ራሳቸውን ቀይረው መደበኛ ስራቸውን ይሰራሉ። ኋላ ላይ እንደተጻፈው ሁሉም የኢሃፓ መስራች አባላት ተፈላጊዎች ነበሩ። ለምሳሌ ዶክተር ተስፋዬ ደበሳይ ራሱን እስከጠፋበት መጋቢት 1969 ዓመተ ምህረት ድረስ ቁጥር 1 ተፈላጊ ነበር። ሆኖም ከአዲስ አበባ ሳይወጣ ስራውን ይሰራ ነበር። በሌላ አካባቢ ስላለው የመጠለያ ጉዳይ ዝርዝር መረጃ የለኝም። በእኛ ሪጅን ግን የሚፈለጉ ልጆች ለጊዜው የምናስጠልለው ከሞላ ጎደል በሶስት ቤቶች ውስጥ ነበር። ስቴዲየም፣ ሜክሲኮና ኦሊምፒያ። ያም ሆኖ በአንድ ወቅት መጠለያ የነበረ ቤት ሌላ ጊዜ በተለያየ ምክንያት ግልጋሎቱ ይቆማል። ለምሳሌ ቤቱ በመንግስት ትኩረት ውስጥ ይገባል ወይም ባለቤቶቹ በራሳቸው ምክንያት ማስጠለል ይሳናቸዋል። ስታዲየም አካባቢ የነበረ አንድ አፓርትመንት ላይ የሚያስጠልለው የኛው አባል ነበር። ስለሱ ባለፈው ነግሬያለሁ። ልጁ የሚኖረው ከወንድላጤ ወንድሙ ጋር ነበር። ወንድሙ ለወራት የመስክ ስራ ላይ ስለሚቆይ ቤቱ ነፃ ነው። አዲስ አበባ ሲመጣ ግን ለሳምንታት ያህል ስለሚቆይ ቤቱ ግልጋሎት ያቆማል። ሜክሲኮ አካባቢ የነበረው መጠለያ ደግሞ ወዳጅ ዘመድ የሚበዛበት ቤት ስለነበር ባለቤቶቹ የራሳቸው እንግዶች ከመጡባቸው ማስጠለል ይቸገራሉ። በኦሊምፒያው ቤት ማስጠለል የሚቻለው ሴት ከሆነች ብቻ ነበር። ቤቱ በቂ ትርፍ ክፍል ስላልነበረውና ሌሎች ቤተሰቦችም በግቢው ውስጥ ስለነበሩ ለወንድ ልጅ አይመችም። ሰው ማስጠለል ስንፈልግ ለሚያስጠልሉት ሰዎች በቅድሚያ ይችሉ አይችሉ እንደሆን ጠይቃቸዋለን። የተለየ ሁኔታ ካላጋጠመን በስተቀር ባለቤቶቹን ሳንጠይቅ አንወስድም። የበላይ አካላትም እንዲሁ መጠለያ የሚፈልጉ አባላት ሲኖሩ ማስጠለል ይቻል አይቻል እንደሆን ይጠይቁናል። ቤቱን አጣርተን ይቻላል ስንላቸው እንደ ሁኔታው በዚያው ዕለት ወይም በማግስቱ ኮድ ይመጣልንና ልጆቹን ተገናኝተን የሚቆዩበት ቤት እንወስዳቸዋለን። በመጠለያ ጉዳይ ላይ ከተሳተፍክ እስቲ ሁኔታውን ሰፋ አድርገህ ንገረኝ። መጠለያ ቤት ውስጥ እንዴት ሆነው እንደሚቆዩ። መጠለያ ፈላጊዎችን ልጆች ሳገኛቸው ከሰላምታና ከማበረታታት ውጭ ዝርዝር ነገር አልጠይቃቸውም አላወራምም። እነሱም ምንም የሚነግሩኝ ነገር የለም። ግፋቤል ስለ ቤቱና ስለ ሰዎቹ አጥር ያለ ነገር ነው የምነግራቸው። ስማቸውን አይደለም የኮድ ስማቸውን እንኳን አላውቅም። የኔንም እንዲሁ የቀድሞ አድራሻቸውን አላውቅም። የትኛው እርከን ይሰሩ እንደነበርም አላውቅም። በመጨረሻም ቤቱን ለቀው ከሄዱ በኋላ ከማን ጋር እንደሚገናኙና ወዴት እንደሚሄዱም አላውቅም። በአጠቃላይ ዝርዝር አልጠይቅም፣ ብጠይቅም የሚነግረኝ የለም። ይህ የኢህአፓ የማይጣስ የሥነ ምግባር ሕግ ነው። አስጠላዮቹን ባውቃቸውም ስለ ልጆቹ የማውቀው ነገር ስለማይኖር አፌ ላይ የመጣልኝን ምክንያት ነው የምነግራቸው። ሰዎቹ ልጆቹን ማስጠለል ብቻ ሳይሆን ምግብም ይሰጧቸዋል። ብዙ ቀን የሚቆዩ ከሆነ ግን ከድርጅቱ ገንዘብ ተቀብዬ ለሚጠለሉት ልጆች እሰጥና እንደሚሆን ያደርጉታል። በመጨረሻም አባላቱ ከከተማ እንዲወጡ ወይም ቤት እንዲቀይሩ ሲፈለግ ከበላይ የሚላከውን ኮር ተቀብዬ እሰጣቸውና ይሄዳሉ። በዚህ ሁኔታ በርካታ ልጆች ተስተናግደዋል። አይን ዓለም ላይ ከደረሰባት አደጋ ውጭ በእኔ በኩል የተጠለሉ ልጆች ችግር አላጋጠማቸውም። እስቲ አሁን ደግሞ ስለ ቀስቀሳችሁ አውራኝ። ህዝብ በተሰበሰበበት ቦታ ተቀሰቀሱ ነበር አይደል? አንዱ የድርጅታችን የቀስቀሳ ዘዴ በተለያየ ምክንያት ብዙ ሰዎች በሚገኙበት ቦታ በድንገት በመድረስ መቀስቀስ ነው። በአጠቃላይ በእኛ መዋቅር እኔም ማውቀው አንድ ጊዜ በድር ስብሰባ ላይና ወደ 3-4 የሚሆኑ ጠጅ ቤቶች ውስጥ ቅስቀሳ ተካሂዷል። በሌላ አካባቢ ግን በለቅሶ ቤትና ሲኒማ ቤት ሳይቀር እንደተካሄደ ሰምቻለሁ። በእኛ አካባቢ የተደረጉት የቅስቀሳ ስራዎች ያለምንም ችግር ሁሉም በስኬት ተጠናቀዋል። እንደዚህ አይነት ተልእኮዎች ለመፈጸም ሐሳቡ ከሁለት ቦታ ይመነጫል። አንደኛው በበላይ አካል ትዕዛዝ ሲሆን፣ ሁለተኛው ደግሞ ታች ባሉ ልጆች ተነሳሽነት ነው። ሐሳቡ ከበላይ አካል ከመጣ አንድ የተወሰነ ኮሚቴ እንዲያካሂደው ተልእኮ ይሰጠዋል። የቀስቀሳው ይዘቶች ምን መሆን እንዳለባቸው ከተወሰነ በኋላ ለጥበቃ ሲባል ቢያንስ ሁለት ልጆች ከጥቃት መከላከያ መዋቅር እንዲላኩ ይጠየቃል። በቀስቀሳ ላይ የሚሰማሩትና መሳሪያ የሚይዙት ጓዶች አይተዋወቁም። በዕለቱም በአካል እንዲገናኙ አይደረግም። ተልእኮው የሚፈጸምበትን ቦታ የሚመርጡትና ጥናት የሚያደርጉት በቀስቀሳው ላይ የሚሰማሩት ልጆች ናቸው። የስኳድ አባላትም በበኩላቸው ቢያንስ ከአንድ ቀን በፊት ቦታው የት እንደሆነ ስለሚነገራቸው ጥናት ያካሂዳሉ። በራሳቸው ጊዜ ቦታው ድረስ በመሄድ ጠጪ በመምሰል ቤቱን ያያሉ። የት የት ሆነው መጠበቅ እንዳለባቸው፣ የቤቱን የውስጥ አቀማመጥ፣ የጓሮ በሮች መኖር አለመኖራቸውን ሁሉ በጥንቃቄ ያጠናሉ። ካስፈለገም ያካባቢው መዋቅርም ተጨማሪ ዝርዝር ጽፎ ይልክላቸዋል። ከዚያ በኋላ በከስከሳው ቀንና ሰዓት ተፎታው ላይ ይገኛሉ። በጠራራ ፀሐይ ነው የምትከሰከሱት? መጥጥ ቤት ከሆነ ከስከሳው የሚካሄደው በመሽት ነው። የጠበቃ አባላት ቀደም ብለው በመድረስ ቦታ ይዛሉ። ቢያንስ አንዱ ከጠጪዎች ጋር ተቀላቅሎ ይቀመጣል። ሌላው ከውጭ ሆኖ የሚገባውንና የሚወጣውን ሰው ይቆጣጠራል። ቅስቀሳውን የሚያደርጉት ሁለት አባላት ናቸው። አንዱ ዲስኩሩን ሲያካሂድ፣ ሌላኛው በመሃል አዲስ ጠጪ ከውጭ ከመጣ ክፍት ቦታ በመጠቆም የሚያስተናግድ ነው። የሚያውቃቸው ሰው እንዳይኖር ራሳቸውን ይቀይራሉ ወይም ጭምብል ይጠቀማሉ። ቅስቀሳው የሚጀመረው ባልተጠበቀ ሰዓትና ሁኔታ ነው። መጀመሪያ የሚደረገው ጠጪዎችን በጭብጨባ ዝም ማሰኘት ነው። ከዚያም ልጆቹ ራሳቸውን ያስተዋውቃሉ። የአባባልነታቸውን ማለት ነው። ገለጻው በሚሰጥበት ወቅት ጠጪዎች ሆኑ አስተናጋጆች ምንም አይነት እንቅስቃሴ ሳያደርጉ ባሉበት ቦታ ሆነው እንዲያዳምጡ ይነገራቸዋል። ከውጭ መግባት እንጂ ወደ ውጭ መውጣት ክልክል ነው። ይህን ካስታወቁ በኋላ ቅስቀሳቸውን ያካሂዳሉ። ቅስቀሳው ከ15 እስከ 20 ደቂቃ አይበልጥም። ጥያቄና መልስ ወይም የሆነ ውይይት የለም? አሰራሩ ይፈቅዳል። ሆኖም ቅስቀሳው ህገወጥ ስለሆነና ሁኔታው ውጥረት የሰፈነበት ስለሚሆን ጥያቄ የሚጠይቅ ብዙ ሰው አይኖርም። የተወሰነው ደቂቃ ሲጠናቀቅ ጥያቄ ካለ ለመመለስ እንደሚችሉ ይገልጻሉ። ሆኖም ብዙም ጥያቄ ስለማይኖር ልጆቹ ከፍተኛ ምስጋና ያቀርቡና እንደገና ሌላ ትዕዛዝ ይሰጣሉ። ለተወሰነ ደቂቃ ጠጪዎች ባሉበት እንዲቀመጡ፣ ከዚያም ቀስቃሾቹ በፍጥነት ቤቱን ጥለው ይወጣሉ። ከደንበኞች ጋር ሳይታወቅ ተቀላቅለው የሚጠብቀው የስኳድ አባል እዛው ይቆያል። ይህም የሚሆነው ልጆቹ ሲወጡ ተከትሎ አደጋ ሊያደርስ የሚችል ሰው ካለ ለመቆጣጠር ነው። ቀስቃሾችን ከውጭ ሆኖ የሚጠብቀው ሌላው ታጣቂ ልጅ ማንነቱን ሳያውቁበት ራቅ ብሎ ከሸኛቸው በኋላ ወደሚሄድበት ይሄዳል። ብዙውን ጊዜ ጠጪዎች የተወሰነላቸው ደቂቃ ካለቀ በኋላ የመንግስት ወታደር ይመጣል በሚል ፍራቻ ሁሉን ቤቱን ለቀው ወዲያው ይወጣሉ። ከጠጪዎች ጋር ተቀላቅሎ የቆየው ታጣቂ ልጅም አብሮ ይወጣል። ይህ አካሄድ አሰራር ሙሉ በሙሉ ተግባራዊ የማይሆነው የበታች አካላት በራሳቸው ተነሳሽነት ቅስቀሳውን ሲያካሂዱ ነው። ለበላይ ሳያሳውቁ ይመቻል ባሉት ቦታ የአንድ ኮሚቴ አባላት ተልእኮውን ይወጣሉ። መሳሪያ ከበላይ ጠይቀው ይላክላቸዋል፣ ወይም ከመካከላቸው የስኳድ አባል ካለ እሱ በሚያመጣው መሳሪያ ይጠቀማሉ። አሁን ሳስበው ይህ ማዕከላዊነት የጎደለው አሰራር ትክክል አልነበረም። አደጋ የማስከተል አቅምም ነበረው። አጋጣሚ ሆኖ እኔ በሰራሁበት መዋቅር ቢያንስ እስከ ታሰርኩበት ድረስ ምንም አይነት ክፉ ነገር አልተፈጠረም። አንተስ ተካፍለህ አታውቅም? ከበላይ አካል በታዘዝነው መሰረት በእኛ ሰብዞን ስር እኔ በምሰራበት ሪጅን ውስጥ በነበረ ጠጅ ቤት ቅስቀሳ ላይ ተሳትፌያለሁ። ጠጅ ቤቱን ቀድመን ብናውቀውም የተመደብነው አባላት በሚገባ ጥናት አካሄድ። ፕሮፓጋንዳውን የማካሂደው እኔ ነበርኩ። ሌላው ጓደኛዬ ዋናው በር ላይ ቆሞ አዲስ ጠጪዎች ሲመጡ ቦታ ያስይዛል። መሳሪያ የያዘ ልጅ ከጠጪዎች መሃል ጠጅ ይዞ እንዲቀመጥ ተደርጓል። ማንነቱን አላውቅም፣ ግን ተነግሮኛል። ሌሎች ሽጉጥ የያዙ ሁለት ልጆችም እነሱንም አላውቃቸውም፣ መሳሪያ ይዘው መንገድ ላይ በመሆን አካባቢውን ይቆጣጠራሉ። በእጅ ስራ በኪሮሽ የተሰራ ጭምብል አድርጌያለሁ። ግንባሬ፣ ጆሮዬና ገጬ ተሸፍኗል። የዘወትር ልብሴን ጫማዬን ጨምሮ አላደረኩም። ስለዚህ ባካል የሚያውቀኝ ሰው እንኳን ሊለየኝ አይችልም የሚል ሙሉ እምነት ነበረኝ። ያን ቀን ታዲያ ሁለት ሆነን በድንገት ጠጭ ቤት ውስጥ ዘለን ገባን። ወዲያው ጠጭውን በጭብጨባ ጸጥ ካስደረግን በኋላ ማንም ሰው ከተቀመጠበት መንቀሳቀስም ሆነ ቤቱን ጥሎ መውጣት እንደማይችል በትህትና ገለጽኩ። ማንነታችንን ገልጬ ቅስቀሳ ከመጀመሪያ በፊት አንድ ባይን የማውቀው ሰው ጥግ ላይ ተቀምጦ አየሁት። የት እንደሆነ ባላውቅም የሆነ ቦታ እንዳየሁት ገምቻለሁ። ብዙም ሳልደናገጥ ንግግሬን ጀመርኩ። አንዴም እንኳ ፊቴን ወደ ሰውየው ሳላዞር ነበር ዲስኩሬን የጨረስኩት። ታዲያ እንዴት ጨረሳችሁ? ቆያት ቸኩል። በመጀመሪያ በቅስቀሳው መሃል ሁለት የሚያስቁ ነገሮች ያጋጠመንን ላጫውትህ። አንዱ የጠጅ ቀጂው ሁኔታ ነበር። ሁኔታው ያስቅም ያሳዝንም ነበር። ቤት ውስጥ ከነበረው ሰው ሁሉ በበለጠ እሱ የፈራ ይመስላል። ምናልባት ጠጅ ቀጂ በሆነበት ቤት ውስጥ ይሃባ ስለቀሰቀሰ በመንግስት መዘዝ ይመጣብኛል ብሎ ሳይሰጋ አይቀርም። ታዲያ ይሄው ጠጅ ቀጂ እየቀሰቀስኩ ያለው በድንገት ይቅርታ በማለት አቋረጠኝ። ዲስኩሬን በተመለከተ ጥያቄ ሊጠይቀኝ ነው በማለት ጥያቄ ካለህ ስጨርስ ጠይቀኛለህ አልኩት። ጥያቄ አይደለም ካለኝ በኋላ በሁለት እጁ ወደ ደረቱ አስጠግቶ ይዞት የነበረውን የጠጅ ማንቆርቆሪያ ላስቀምጥ ፈልጌ ነበር አይለኝም መሰለህ? የሚያስቅ ጥያቄ ነበር። አትንቀሳቀሱ ብለን ስለነበር ማንቆርቆሪያውን ለማስቀመጥ ጎንበስ ሲል አደጋ ይደርስብኛል ብሎ ፈርቶ እኮ ነው። ምስኪን፣ ሁሉም ነገር ሲያልፍ ያስቃል። ሁለተኛውስ ምን ነበር? እኔ በመቀስቀስ ላይ እያለሁ ሌላ አንድ አዲስ ጠጪ ወደ ጠጅ ቤቱ ገብቶ ነበር። በር ላይ ቆሞ የነበረው ጓደኛዬ ባዶ ቦታ ጠቁሞት እንዲቀመጥ ይነግረዋል። ሰውየው ሌላ ቦታ ሳይቀማም ሳይቀርም ሞቅ ብሎታል። እናም ገና ሲገባ ጀምሮ ሁሉም ነገር ግር ብሎት ነበር። ግር ቢለው አይገርምም። መጀመሪያ ባልተለመደ ሁኔታ የኛ ልጅ ባዶ ቦታ በመጠቆም እንዲቀመጥ አስተናግዶታል። ሁለተኛ ከገባ በኋላም ቤቱ በጣም ጸጥ ብሎበታል። ሶስተኛ እኔ ጭንብል አድርጌ መሃል ላይ ቆሜያለሁ። እናልህ ሰውየው መቀመጡን ትቶ መሃል ላይ ቆመና ግራ ቀኙን ማማተር ጀመረ። ወደ እኔ ዞር አለና እንደገና ደግሞ አየኝ። አንገቱን ወደ እኔ አሰግጎ ትኩር ብሎ ነበር የሚያየኝ። ፊቴን ለምን በጭንብል ሸፍኝ እንደቆምኩ ሳይገርመው አይቀርም። በጣቱም ሊነካኝ ፈልጎ ነበር። በዚያ በሞጭሟጫ አይኑ አንገቱን ወደፊት ወደ ኋላ እያደረገ ሲያይ ሳቄን ልለቀው ነበር። ወዲያው በግራም በቀኝም ያለው ጠጪ ሁሉ ቁጭ በል ቁጭ በል ሲለው ደንግጦ የቆመበት ቦታ እንዘፍ አለ። ከመሬት አስነስቼ አግዳሚ ወንበር ላይ እንዲቀመጥ ካደረግኩት በኋላ ስራችንን ቀጥለን በሰላም ጨረስ። Thank you.